ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኮሮና ቫይረስ ስርጭት አሳሳቢ በሆነባት አዲስ አበባ የሚታየው የህብረተሰቡ የጥንቃቄ ጉድለት የበለጠ ስጋት መደቀኑን የአሜሪካ ድምፅ ያነጋገራቸው አንዳንድ ነዋሪዎች አስረድተዋል። የግብይት መለዋወጫ ስፍራ የሚሰማ ድምፅ ነው ያደመጣችሁት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። በደቡብ ክልል የኮሮና ቫይረስን መዛመት ለመከላከል የታወጀውን የአስቸኳይ ጊዜ አዋጅ የተላለፉ ቁጥራቸው ከ2600 በላይ የሚሆኑ ግለሰቦች ላይ እርምጃ መውሰዱን የክልሉ ፖሊስ ኮሚሽን አስታወቀ። የዜና መጽሔት ትንታኔ ከሚያቀርብባቸው ርዕሶች ውስጥ ነው። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘናል። ረቡዕ ግንቦት 19 2012 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ያጠናቀሯቸውን ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት በተካሄደው 4352 የኮቪድ-19 ቫይረስ ምርመራ 30 ሰዎች ላይ ቫይረሱ መገኘቱን የጤና ሚኒስቴር በፌስቡክ ገጹ ባሰፈረው መረጃ አስታውቋል። በአጠቃላይ በሀገሪቱ በምርመራ የተገኙ የቫይረሱ ተጋላጮች ቁጥር 731 መድረሱ ነው። ዛሬ የተገኙት በ9 እና በ60 ዓመት ዕድሜ ክልል ውስጥ ያሉ 22 ወንዶችና 8 ሴቶች ሲሆኑ 11 የውጭ ሀገር ጉዞ ታሪክ ያላቸው፣ 5 ከቫይረሱ ተጋላጭ ጋር የታወቀ ንክኪ የነበራቸው እንደሆኑ ነው መረጃው ያመለከተው። ከመካከላቸው 15ቱ ከአዲስ አበባ፣ 2 ከትግራይ፣ 8 ከአማራ፣ 1 ከኦሮሚያና 4 ሰዎች ከሐረሪ መሆናቸውን የሚኒስቴሩ መረጃ ጨምሮ አውስቷል። አያይዞም በትናንትናው ዕለት 14 ሰዎች በአዲስ አበባ ከበሽታው ማገገማቸውንም ገልጿል። በጠቅላላው ያገገሙት ሰዎች ቁጥር 181 መድረሳቸው ነው። ኢትዮጵያ እስካሁን 91013 የላቦራቶሪ ምርመራ ማከናወኗን የጤና ሚኒስቴር መረጃ ጨምሮ አመልክቷል። የኮሮና ቫይረስ ወረርሽኝ ሙሉ በሙሉ በቁጥጥር ስር እስከሚውል ድረስ የሀገሪቱ ትምህርት ቤቶች መከፈታቸው እንዲዘገይ የዚምባብዌ መምህራን ማህበራት ለመንግስቱ ጥያቄ ማቅረባቸው ተገለጸ። ማህበራቱ በጋራ ባወጡት መግለጫ መንግስት መጀመሪያ ለተማሪዎችና ለመምህራን ፈጣን ምርመራ መዳረሱን ማረጋገጥ አለበት ብለዋል። ለመምህራንም የአደጋ ተጋላጭነት ድጎማ መሰጠት አለበት ሲሉም ጠይቀዋል። ትምህርት ቤቶች በመጪው የአውሮፓውያን ሰኔ 15፣ የመንግስት ዩኒቨርሲቲዎች ደግሞ ሰኔ 1 ቀን ሊከፈቱ ነው እቅድ የተያዘው። ቫይረሱን መከላከያ መሳሪያዎች፣ የምርመራ፣ የሙቀት መለኪያ፣ ጸረ ተሐዋሲ ማጽጃዎችና ወዘተ ለአስር ሺዎቹም ትምህርት ቤቶች መቅረብ አለባቸው ብሎ የመምህራን ማህበሩ አሳስቧል። ትናንት ሶማሊያ ውስጥ 8 ወታደሮች በፈንጂ መገደላቸው ተገለጸ። የመንግስቱ የደህንነት ምንጮች እንደተናገሩት ጥቃቱ የደረሰባቸው ከሞቃዲሾ 40 ኪሎ ሜትር ርቀት ላይ ጎሎሌ የምትባል መንደር አቅራቢያ በመኪና እየተጓዙ ሳሉ ነው። ሌሎች 2 ወታደሮች መቁሰላቸውን ስማቸው እንዳይገለጽ የጠየቁ አንድ ከፍተኛ የሶማሊያ ወታደራዊ መኮንን ለቪኦኤ ገልጸዋል። አልሸባብ ለጥቃቱ ኃላፊ ነኝ ብሏል። በዓለም ዙሪያ የኮቪድ-19 ተጠቂዎች ቁጥር ከ5,600,000 አለፈ። በበሽታው እስካሁን ለህልፈት የተዳረጉት ደግሞ ከ351,000 ቁጥራቸው አሻቅቧል። በዩናይትድ ስቴትስ የቫይረሱ ተጠቂ ብዛት አሁን ከ1,680,000 ያለፈ ሲሆን የሞቱ ሰዎች ቁጥር ወደ 100,000 እየተቃረበ ነው። ደቡብ ኮሪያ በ49 ቀናት ውስጥ ከፍተኛው የሆነውን አዳዲስ የቫይረሱ ተጠቂዎች ቁጥር መመዝገቧን ዛሬ ይፋ አድርጋለች። ዋና ከተማዋ ሶል አቅራቢያ 40 ሰዎች መገኘታቸውን ነው ይፋ ያደረገችው። በአሁኑ ጊዜ ብራዚል በኮሮና ቫይረስ ተጠቂዎቿ ብዛት ዩናይትድ ስቴትስን በሁለተኝነት እየተከተለ ሲሆን ትናንት ብቻ 1039 ሰዎች ለህልፈት መዳረጋቸው ታውቋል። ህንድ ደግሞ ዛሬ 6000 አዲስ የቫይረስ ተጠቂዎች መዝግባለች። አጠቃላይው ቁጥር ከ150000 አልፏል። በዩናይትድ ስቴትስ ደግሞ የክፍለ ግዛት አስተዳዳሪዎች የንቅስቀሳ እገዳ ትዕዛዞችን ያነሱ ሲሆን በኔቫዳ አገረ ገዢ ስቴቭ ሰስላክ ለ10 ሳምንታት ተዘግተው የከረሙት የላስ ቬጋስ የቁማር ማዕከሎች በመጪው የአውሮፓ አቆጣጠር ሰኔ 4 ቀን እንደሚከፈቱ አስታውቀዋል። ይህ በዚህ እንዳለ ኒውዚላንድ በጸረ ኮቪድ-19 ትግሏ አዲስ ምዕራፍ ላይ መድረሷን ዛሬ አስታውቃለች። በአሁኑ ጊዜ በሆስፒታሎቿ አንድም የኮቪድ-19 ህመምተኛ እንደሌለ ነው ያስታወቀችው። የጤና ባለስልጣናቷ እንደገለጹት ኒውዚላንድ የቫይረሱ ተያዦች ቁጥር 21 ብቻ በነበረበት ወቅት ነው ጥብቅ የሆነ በየቤታችሁ ተቀመጡ ትዕዛዝ ለ5 ሳምንታት አጽንታ የከረመችው። የንቅስቀሳ እገዳዎቹን ማላላት የጀመረችው ባለፈው ሚያዝያ አጋማሽ ላይ ነው። በስፔን ደግሞ በኮቪድ-19 ምክንያት ህይወታቸው ላጡት ከ27000 በላይ ዜጎቿ ለ10 ቀናት የሚዘልቅ የሐዘን ወቅት በዛሬው ዕለት ተጀምሯል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ነክ ዜና እንቆያለን። በደቡቡ ንፍቀ ክበብ የመጀመሪያ የሆነው የኮሮና ቫይረስ የመከላከያ ክትባት የሰው ላይ ሙከራ አውስትራሊያ ላይ ዛሬ ተጀምሯል። ሜልበርን እና ብሪስባን ከተሞች ውስጥ በሚከናወነው የክትባት ሙከራ በ18 እና 59 ዓመት እድሜ ክልል ውስጥ ያሉ 131 ሰዎች እየተሳተፉ ናቸው። ፊል መርሰር ከሲድኒ ያጠናቀረውን አጭር ዘገባ አዳነች ፍሳዬ ታቀርባለች።
ኖቫቫክስ የተባለ የአሜሪካ ባዮቴክ ኩባንያ NVX-CoV-2373 የተባለ ክትባት ሊሆን ይችላል ያለውን ግኝት እየሰራ መሆኑን ታውቋል። ኩባንያው ክትባት ሊሆን ይችላል በሚለው ላይ መስራት የጀመረው የኮቪድ-19 ወረርሽኝ ቻይና እንደገባ ጥር ወር ላይ መሆኑን ገልጿል። የሰውነት የህመም መከላከያን አዳብሮ የሰውነት የመከላከያ ኃይልን በከፍተኛ ደረጃ እንደሚያበረታ ተገልጿል። የክትባቱ መድኃኒት የሚሰራ ሆኖ ከተገኘ እስከ ታህሳስ ወር ባለው ጊዜ ውስጥ 100 ሚሊዮን የሚሆኑ ሊመረቱ እንደሚችሉ ተመራማሪዎቹ ተናግረዋል። በመጪው ዓመት ደግሞ 1.5 ቢሊዮን ሊመረት እንደሚችል ጠቁመዋል። ተመራማሪዎቹ ስለ ክትባት አስፈላጊነት ሲናገሩ የክትባት መድኃኒቶች ተአምር የመስራት አቅም አላቸው ይላሉ። ዶክተር ፖል ግሪፊን የተላላፊ በሽታዎች ጠቢብ ናቸው። የክትባቱ ሙከራ ስኬት አግኝቶ በወራት ውስጥ ተዘጋጅቶ ይቀርባል የሚል ተስፋ እንዳላቸው ገልጸዋል።
በሽታ አምጪ ተውሳኮችን ለመከላከል ሲል ሰውነት የሚያመነጫቸው መከላከያዎች ደም ውስጥ መኖራቸውን አይነትና መጠናቸውን ነው የምንመለከተው። ከዚያም የደም ምርመራ በማድረግ አንዳንድ ነገሮችን እናወጣለን። ከዚያም ቫይረሱን ያጠፋ እንደሆነ ለማየት ብዙ የላቦራቶሪ ምርመራዎች ይደረጋሉ። ክትባቱን ለማምረት እየጣረ ያለው ኩባንያ ስራውን እያፋጠነ ነው። ስለሆነም የክትባቱን ሙከራ በብዛት እያከናወነ ይገኛል። ክትባቱ ውጤታማና አስተማማኝ ሆኖ ከተገኘ እስከፊታችን ታህሳስ ባለው ጊዜ ውስጥ ብዙ ክትባት ለገበያ ሊቀርብ ይችላል።
የአውስትራሊያ ባለስልጣኖች የኮሮና ቫይረስ በተዛመተበት በአሁኑ ወቅት እየተካሄደ ያለው የሙከራ ጥረት ወደፊት ለመራመድ የሚያስችል ትልቅ እርምጃ ነው ብለዋል።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ትዊተር በምርጫችን ጣልቃ እየገባ ነው ሲሉ ውንጀላ አሰሙ። ፕሬዝደንቱ የማህበራዊ መገናኛ መድረኩን የወነጀሉት እሳቸው ትናንት በትዊተር ገጻቸው ላይ ካሰፈሯቸው 2 ጽሑፎች ጋር አንባቢ ሐቁን የሚያጣራበት ፋክት ቼክ ማስጠንቀቂያ ምልክት ማያያዙን ተከትሎ ነው። ፕሬዝደንቱ በገጻቸው በፖስታ ቤት በኩል ድምጽ መስጠትን አስመልክተው በተናገሩት ላይ የማጣራት ምልክት በማያያዙ ትዊተር በምርጫ ጣልቃ እየገባ ነው፣ የመናገር ነጻነትን እያፈነ ነው፣ ይሄን ደግሞ በምንም አይነት የማልፈቅደው ነው ሲሉ ፕሬዝደንቱ ዝተዋል። ይሁን እንጂ ትዊተር እንደ ሬዲዮ ጣቢያዎችና የቴሌቪዥን ጣቢያዎች የመንግስት ፈቃድ ስለማያስፈልገው ፕሬዝደንቱ በኩባንያው ላይ እርምጃ የሚወስዱበት ምን የህግ አግባብ እንደሚኖራቸው ለጊዜው ግልጽ አይደለም። የትዊተር ቃል አቀባይ እርምጃውን የወሰድነው በቅርቡ ባወጣነው አዲስ ፖሊሲ መሰረት ነው። የፕሬዝደንቱ ትዊቶች ስለ ድምጽ አሰጣጥ ሂደቶች አሳሳች መረጃ ሊያስተላልፉ ስለሚችሉ ብለዋል። በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሚኒያፖሊስ ከተማ በፖሊስ ቁጥጥር ስር ህይወቱ ባለፈው ጥቁር አሜሪካዊ ጉዳይ 4 ፖሊሶችን ከስራ አስወግዳለች። ጆርጅ ፍሎይድ የተባለው ጥቁር አሜሪካዊ ሰኞ ዕለት ፖሊሶች በቁጥጥር ስር ሲያውሉት አንደኛው ነጭ ፖሊስ መሬት ዘርሮት አንገቱ ላይ በጉልበቱ ተንበርክኮ ተጭኖት ህይወቱ አልፏል። በአቅራቢያው የነበረ መንገደኛ ሂደቱን በቪዲዮ ቀርጾ ወዲያውኑ በማህበራዊ መገናኛ በመላ ሀገሪቱ ተሰራጭቷል። የከተማዋ ከንቲባ ጄኮብ ፍሬይ 4ቱን ፖሊሶች ከስራ ማስወገድ ትክክለኛ እርምጃ ሆኖ አግኝተነዋል ብለዋል። ከንቲባው በትዊተር ገጻቸው የሆነው ነገር በጣም የሚሰቀጥጥ ነው፣ ህይወቱ ማለፍ አልነበረበትም፣ አሜሪካ ውስጥ ጥቁር መሆን የሞት ፍርድ ሊሆን አይገባም ብለዋል። የሚኒያፖሊስ ፖሊሶች ሟቹ በማጭበርበር ተግባር የሚፈለግ ግለሰብ መስሎን ነው፣ ደግሞም ፖሊሶች ሊይዙት ሲሉ እንቢ ብሎ ታግሏል ሲሉ ተከላክለዋል። በቪዲዮ ላይ ግን ሟቹ በካቴና ታስሯል፣ ነጭ ፖሊስ መሬት አስተኝቶ በጉልበቱ አንገቱን እንቅ አድርጎ ይዞት ነው የሚታየው፣ እባካችሁ መተንፈስ አቃተኝ ብሎ ሲማጸንም ይሰማል። በመጨረሻም የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር ምርምር ድርጅት ናሳ SpaceX ከሚባለው የጠፈር ምርምር ቴክኖሎጂ ኮርፖሬሽን ጋር በመሆን በዛሬው ዕለት ጠፈርተኞች የያዘ መንኮራኩር ወደ ህዋ ሊያመጥቅ እየተሰናዳ ነው። በአውሮፓውያን ከ2011 ዓመተ ምህረት ወዲህ ከዩናይትድ ስቴትስ ምድር ከዓለም አቀፉ የጠፈር ጣቢያ ጋር የሚገናኝ ጠፈርተኞች የያዘ መንኮራኩር ሲመጥቅ የዛሬ የመጀመሪያ ይሆናል። SpaceX Crew Dragon በሚል መጠሪያ የተሰጠው መንኮራኩር በዋሽንግተን ሰዓት 10 ሰዓት ተኩል ላይ 2 የናሳ ጠፈርተኞችን ይዞ ነው ወደ ህዋው የሚነግደው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ግንቦት 19/2009 በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ የኮሮና ቫይረስ ስርጭት አሳሳቢ በሆነባት አዲስ አበባ የሚታየው የህብረተሰቡ ጥንቃቄ ጉድለት የበለጠ ስጋት መደቀኑን የአሜሪካ ድምጽ ያነጋገራቸው አንዳንድ ነዋሪዎች አስረድተዋል። በተለይም በግብይት ስፍራዎችና በትራንስፖርት አገልግሎት አጠቃቀም ላይ አሁንም የጥንቃቄ ጉድለት በስፋት እንደሚታይ ነው አስተያየት ሰጪዎች የተናገሩት። የቫይረሱ ስርጭት ይበልጥ እንደታየባቸው በተገለጸው የአዲስ ከተማ፣ ልደታና አራዳ ክፍለ ከተሞች ሳይቀር በርካታ የህብረተሰብ ክፍል የቀድሞውን ኗሪ ዘይቤ እንዳልቀየረ ለማስተዋል ችለናል። በኢትዮጵያ እስከዛሬ ለኮሮና ቫይረስ መጋለጣቸው ከተገለጸው 731 ሰዎች አብዛኞቹ የሚገኙት በአዲስ አበባ ነው። በግብይት ስፍራዎችና በትራንስፖርት አገልግሎት መስጫ ቦታዎች እንዲሁም በሌሎች የከተማው አካባቢዎች ያለውን ሁኔታ ተዘዋውራ የተመለከተችው ፀሐይ ዳምጠው ተከታዩን አድርሳናለች።
በአዲስ አበባ በርካታ የህብረተሰቡ ክፍል ዘንድ የሚስተውለው የጥንቃቄ ጉድለት በከተማዋ ካለው የኮሮና ቫይረስ ስርጭት መጠን ጋር የሚሄድ አይደለም። ይህ የጥንቃቄ ጉድለት ደግሞ ቫይረሱ እየተስፋፋባቸው በተገለጸው ክፍለ ከተሞች ይታያል። አዲስ ከተማ፣ ልደታና አራዳ በእነዚህ ክፍለ ከተሞች ተዘዋውረን እንደተመለከትነው የህብረተሰቡ የጥንቃቄ ሁኔታ የቫይረሱን ስርጭት ደረጃ አይመጥንም። የትራንስፖርት አገልግሎት በሚጠቀሙ ህብረተሰቡ ዘንድ አሁንም ርቀቱን ጠብቆ መገልገል ችግር አለ። በርካቶች የአፍና አፍንጫ ጭንብል አድርገውም አይታዩም። ግብይትን በተመለከተ ደግሞ በተለይ በቅርቡ ወደ ጃርሜዳ የተዘዋወረው የአትክልት ተራ ሁኔታን ተመልክተናል። ጥንቃቄ የጎደለ ስሉ ነው ሸማቾች በዛ ያለውን ሁኔታ የገለጹት። ሸማቾቹ ህብረተሰቡ አሁንም አካላዊ ርቀት ሳይጠብቅ እንደ በፊቱ ተጠጋግቶ እየሸመተ መሆኑን አስተያየት ሰጪዎች ተናግሯል። አቶ ወንዶሰን አትክልት ገዝተው ከገበያ እየወጡ ነው።
አትክልት ለቤት አስቤዛ ለመግዛት ገና በጣም ብዙ ይቀረናል። አሁን አብዛኛው አሁን አንቺም ዞረሽ እንዳየሽው ብዙ ሰው የአፍንጫና የአፍ መሸፈኛ ማክስ ያደረገ በጣም ጥቂት ሰው ነው ያለው። ያደረገውም ደግሞ ሰው በአግባቡ አይጠቀምም። አካባቢው እንደምታዩ ደግሞ ቆሻሻ ነው። ንጽህና በፍጹም የለውም። ስርዓት ያለው የገበያ ሰው ተጠጋግቶ ነው የሚሸጠው ምን የሚለው። ስለዚህ የግንዛቤ ሁኔታ በጣም በአንድ በኩል ደግሞ ትልቁ ነገር የኮሮና ቫይረስ የኮቪድ-19 የሚባለው መከላከሉ ነው። ትልቁ ነገር እሱ ነው። ሌላ ምንም ነገር የለውም። ሌላውን ነገር ይሄን ካልተከላከልን መንግስት ላይ ጫና፣ ራሳችን ላይ ጫና ነው እንጂ የምትፈጥረው። በአዲስ አበባ ማህበረሰብ ውስጥ እየገባ እያለ የሚያሳዩ ምልክቶች በማስ ሚዲያውም እየተነገረ ነው። ስለዚህ ህብረተሰቡ የግድ መጠንቀቅ ያስፈልገናል።
የአዲስ አበባ ከተማ አስተዳደር የኮሮና ቫይረስ ስርጭትን ለመግታት በገበያ ላይ ያለውን መጨናነቅ ለመቀነስ ፒያሳ የነበረውን አትክልት ተራ ወደ ጃር ሜዳ እንዲዘዋወር አድርጓል። ይህም ሆኖ ግን አሁንም የጥንቃቄ ጉድለት እንዳለ ይታያል። በጃር ሜዳ ያለውን አጠቃላይ የግብይት ሁኔታ አስተያየታቸውን የሰጡት ወይዘሮ ሰላማዊት ተናግረዋል።
የገበያ ሁኔታ ብዙም የሚያስደስት አይደለም፣ አሁን ካለው የጊዜ ሁኔታ አንጻር ማለት ነው። በጣም እንደምታዩት ነው፣ ሰው ተጠጋግቶ ነው ያለው። ጥንቃቄውም የዛን ያክል አይደለም። ከኛ ብዙ የሚጠበቅ ይመስለኛል። ያው እኔ ብለሽ ነው መጀመሪያ ያለብሽ አይደለም። ስለዚህ ጥንቃቄው ከሁላችን ከእያንዳንዳችን ስለሆነ ሁሉም ሰው ቢጠነቀቅ ነው። አንቺ ራስሽን መጠበቅ ስትች ቤተሰቦችሽን ትጠብቂያለሽ፣ አካባቢሽን ትጠብቂያለሽ። ስለዚህ ጥንቃቄው የሚጀምረው ከእያንዳንዱ ግለሰብ ስለሆነ እያንዳንዱ ግለሰብ ለራሱ ህይወቱም ለቤተሰቦቹም ራሱን መጠበቅ አለበት ብዬ ነው የማስበው። ነው ጭንብሉ አለ፣ ጭንብል የሚያደርጉ ሰዎች አሉ። ግን ርቀት የሚለው ላይ ምናልባት መንግስትን ማድረግ ካለበት ብዬ የማስበው የገበያ ሁኔታ ተራርቆ ቢሆን ነጋዴዎቹ አቀማመጣቸው ልክ አይመስለኝም። በጣም የተቀራረበ ስለሆነ ህብረተሰቡ ለመገበያየት ትንሽ አዳጋች የሆነበት ይመስለኛል።
የትራንስፖርት ተጠቃሚው ህብረተሰብም አካላዊ ርቀቱን ሳይጠብቅ እንደ በፊቱ ተጠጋግቶ እየተሰለፈ በመሆኑ የቫይረሱ ስርጭት ሊጨምር እንደሚችል አስተያየት ሰጪዎች ስጋታቸውን ገልጿል። ወጣት ሳሙኤል የልደታ ክፍለ ከተማ ባልቻ ሆስፒታል አካባቢ ነዋሪ ነው። የጫማ ማሳመር ስራ እየሰራ ራሱን ያስተዳድራል።
ስለ ኮሮና ሁሉም ሰው አንዳንዴ ጥንቃቄ ያደርጋል፣ አንዳንዴ ደግሞ ጥንቃቄም ይጎላል እና ምቅልድም አለ። ምቅልድ በሽታ አይደለም፣ ከባድ ነው። አሁን ልደታ ላይ አንዳንድ ቦታ ታክሲ ተራ ቢታዩ ጥንቃቄ እያደረጉ አይደለም። አንዳንድ ቦታ ላይ ጉድለት አለው። ፖሊስ ሲመጣ ይፈራና ይሸሻል፣ ዞር እንዳለ ደግሞ ይሰበሰባል። እንደሱ መሆን የለበትም። ጥንቃቄ ለራሱ ነው፣ ለእያንዳንዱ ሰው ያስፈልጋል ግዴታ። ለመኖር ከፈለገ ለሁሉም ሰው ጥንቃቄ ነው የሚያስፈልገው። ሰው ሲመጡ ማስክ አደርጋለሁ። ሰውዬ ወደኋላ አጋ ብሎ እንዲቀመጥ ነው የማደርገው፣ ወደ እኔ እንዳይጠጋ። ከተቀበልኩት በኋላ ደግሞ እቃዬ ውስጥ ሳኒታይዘር አለች። ገንዘቧን ከተቀበልኩት በኋላ እሱን እጠቀማታለሁ። ብርም ወደ ውስጥ አስገባታለሁ። መጨረሻ ላይ ደግሞ ወደ ቤት ሲሄድ ብሩን ሰብስቤ በፌስታል ነው ማድረገው። ከዛ በኋላ እቀባለሁ። የምጠቀመው ገንዘብ ለብቻ ነው ማድረገው፣ የራሰን ከሰው ጋር ያልተነካካ ከባንክ ያወጣሁት የራሰ ገንዘብ አለ፣ እሱን እጠቀማለሁ። ይህኛው በፌስታል ነው ማድረገው፣ እሱን አስቀምጬ ደግሞ እጠቀማለሁ ማለት ነው በስነ ስርዓት።
ርቀትን ሳይጠብቁ የአፍና የአፍንጫ መሸፈኛ ማድረግ ብቻ ቫይረሱን ይከላከላል የሚል ዓለም አቀፍ መረጃ አለመኖሩን የጤና ሚኒስቴር አመልክቷል። በዚሁ ሳምንት የሚኒስትሮች ኮሚቴ ሀገራዊ የኮሮና ቫይረስ ሁኔታን በተመለከተ ትኩረት ልሰጥባቸው በሚገቡና መጠናከር ስላለባቸው ጉዳዮች ላይ መክሯል። አዲስ ከተማ፣ ልደታና አራዳ ክፍለ ከተሞች በከተማዋ የከፋ የኮሮና ቫይረስ ስርጭት ያለባቸው መሆኑን በኮሚቴው ተገልጿል። እነዚህ ክፍለ ከተሞች በባህሪያቸው ሰፋ ያለ እንቅስቃሴ የሚታይባቸው በመሆኑ ጠንከር ያለ እርምጃ መወሰድ እንዳለበት ማሳሰቡም ይታወሳል። ለአሜሪካ ድምጽ ሬዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ተከታዩ የመጽሔት ርዕስ ደግሞ ወደ ደቡብ ኢትዮጵያ ያስደናል። በደቡብ ክልል የኮሮና ቫይረስን መዛመት ለመከላከል የታወጀውን የአስቸኳይ ጊዜ አዋጅ የተላለፉ ቁጥራቸው ከ2600 በላይ የሚደርሱ ግለሰቦች ላይ እርምጃ መውሰዱን የክልሉ ፖሊስ ኮሚሽን አስታወቀ። በሌላ በኩል በጉራጌ ዞን ማረቆና መስቃን መካከል በተቀሰቀሰውና ለሰዎችም ሕይወት መጥፋት ምክንያት በሆነው ግጭት የተጠረጠሩ ግለሰቦች በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑንም የክልሉ ፖሊስ ኮሚሽነር ነቢዩ ኢሳያስ ለአሜሪካ ድምፅ ተናግረዋል። ከ4000 በላይ ሰራዊትና ሰራተኞችን ያቀፈው ኮሚሽን በዛሬው ዕለት በደም ልገሳና እንዲሁም በኮሮና ቫይረስ ወረርሽኝ ሳቢያ ለማህበራዊ ቀውስ ለተጋለጡ ዜጎች የሚውል ድጋፍ ሲያደርግ ውለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል።
የኮሮና ቫይረስ ሊያደርስ የሚችለውን ጉዳት ለመከላከል ሲባል የአስቸኳይ ጊዜ አዋጅ ቢታወጅም የተጣሉ ገደቦችና ክልክላዎችን የሚተላለፉ ሰዎች ቁጥር ትንሽ የሚባል አይደለም ነው የተባለው። በደቡብ ክልል በአፈጻጸሙ ረገድም በክልል ከተማ በዞኖችና ወረዳዎች ውስንነቶች መኖራቸው ተገልጧል። የደቡብ ክልል ፖሊስ ኮሚሽን ኮሚሽነር ነብዩ ኢሳያስ እንዳሉት በክልሉ የኮሮና ቫይረስን ለመከላከል የታወጀውን ያስቸኳይ ጊዜ አዋጅ የተላለፉ ግለሰቦች ላይ እርምጃ ተወስዷል።
ያስቸኳይ ጊዜ አዋጅ ከታወጀ ጊዜ ጀምሮ በክልላችን በርካታ ስራዎች እየሰራ ነው። እንደተቋም በዋናነት ብቻችንን ሳይሆን ከተለያዩ ተቋማት ጋር በመቀናጀት እየሰራ ነው። ከሃይማኖት መሪዎች ጋር፣ ከእድሮች ጋር፣ መንግስታዊ ከሆኑ ተቋማትም ካልሆኑ ተቋማትም ጋር ከፍተኛ የሆነ ቅንጅት አድርገን ስራ እየሰራ ነው። በእጃችን የሚገቡ ተጠርጣሪዎች፣ ባለጉዳዮች፣ የተለያዩ አካላት ደግሞ ለዚህ ቫይረስ እንዳይጋለጡ ተገቢውን ስራ የመስራት ስራ እየሰራ ነው። አዋጁን የማስከበር ስራም እየሰራ ነው። በርካታ ሰዎች ይህን አዋጅ ተላልፈው በህግ የተቀጡ አካላት አሉ። እስካሁን ባለው ሁኔታ ከ2600 በላይ ሰዎች እርምጃ ተወስዶባቸዋል።
እነዚህ ከተፈቀደው በላይ ሰው የጫኑ አሽከርካሪዎችና ተሽከርካሪዎቻቸው ጭፈራ ቤቶችን ዘግተው ምሽት ከጓሮ በር ከፍተው ሲያስጨፍሩ የነበሩ ሽሻ፣ ጫት ቤትና አቋማሪ ቤቶች ቁጥራቸው በዝቶ የተገኙ ሰዎችና የኮንትሮባንድ እቃ ሲያዘዋውሩ የተያያዙ በተለያየ ደረጃ ህግ የጣሱ ናቸው ተብሏል። ኮሚሽነሩ አሁን የተወሰደው አይነት እርምጃና ህግ የማስከበር ስራው በተጠናከረ ሁኔታ ይቀጥላል ብለዋል።
ግንዛቤ ህብረተሰብ ውስጥ በደንብ ስላልሰረጸ ነው። አሁን ግን ሁሉንም ግንዛቤ እያስጨበጥን ነው። ሁለተኛ ደግሞ አደጋው በጣም የከፋ ደረጃ ላይ እንደሚደርስ የሚያሳይ ነገር ነው ያለው። ስለዚህ ይህን እንዳይሆን የማስከበሩ ስራ ተጠናክሮ ይቀጥላል ማለት ነው።
በክልሉ የጸጥታው ኃይል በዚህኛው ተግባር በመጠመዱ በሁሉም አካባቢዎች መደበኛ ወንጀል የመከላከል ስራ ተዳክሟል። ይህንን ተከትሎም የዘረፋ የስርቆትና ሌሎችም ወንጀሎች ተበራክቷል የሚባለውን በተመለከተ ኮሚሽነሩ መልስ ሰጥተዋል።
ፖሊሱም ሆነ ሌላው የህግ አስከባሪ አካል አጠቃላይ ትኩረቱ ወረርሽኙን ከመከላከል አንጻር ነው እንጂ መደበኛውን የመከላከል ስራ ላይ ትኩረት የለውም ብሎ የሚያስቡ አንዳንድ ግለሰቦች ደግሞ ወደ ወንጀል ተሰማሩ። ስለዚህ ይህም በመገንዘብ የወንጀል የመደበኛ የወንጀል መከላከል ስራው የመደበኛ የፖሊሳዊ አገልግሎት ተጠናክሮ የሚቀጥል እንጂ ወደኋላ የማይል ጉዳይ በመሆኑ ያን አጠናክሮ ይቀጥለናል።
ኮሚሽነር ነብዩ አጋጣሚውን ለመጠቀም የሚሹና ወረርሽኙ የባሰ ጉዳት እንዳያስከትል ማረሚያ ቤቶች በምህረት የተለቀቁ ግለሰቦች ጭምር በወንጀሉ ውስጥ ተሳትፎ አግኝተናቸዋል ነው ያሉት። በሌላ በኩል የክልሉ ፖሊስ ኮሚሽን ኮሚሽነር ነቢዩ በጉራጌ ዞን ማረቆና ምስቃን መካከል ከሁለት ሳምንታት በፊት ዳግም የተቀሰቀሰውን ግጭት በተመለከተ አንጻራዊ ነው ያሉት ሰላም መፈጠሩን ገልጠዋል። ለዘላቂ መፍትሄ ግን አሁንም ጥረት እየተደረገ ነው ብሏል።
አንድ ጊዜ ከፍ የሚል አንዳንዴ ቀዝቀዝ የሚል ግጭቶች አሉ። በዛ ምክንያት የሰው ህይወት አልፏል፣ ንብረትም ወድሟል። ያንን የፈጸሙ አካላት በህግ ቁጥጥር ስር ውለው ምርመራ ተጣርቶባቸው ምርመራ ተጠናቆ በፍርድ ቤት ህግ ክርክር ሂደት ላይ ያሉ አካላት አሉ። ነገር ግን ጥቂት ደግሞ የተሰወሩ አሉ። ከአካባቢ ወንጀል ፈጽመው ተመስክሮባቸው የፍርድ ቤት መያዣ ትዕዛዝ ከወጣባቸው በኋላ ደግሞ የተሰወሩ አካላት አሉ። ስለዚህ አሁን በእኛ በኩል አሁን እየሰራ ነው ያለ ነው ምንድን ነው? አንደኛ ያልተያዙ ተጠርጣሪዎችን ለመያዝ፣ ሁለተኛ አካባቢውን ዘለቄታዊ ሰላም እንዲመጣ ወይም እንዲሰፍን ከማድረግ አንጻር ፖለቲካ አመራሩ ከሀገር ሽማግሌዎች፣ ከሌላው የጸጥታ ኃይል፣ ከህብረተሰቡ ጋር ቀናጅተን ዘለቄታዊ ሰላም እንዲመጣ እየተሰራ ነው ያለው።
አመታትን ዘልቋል የሚባለው በጉራጌ ዞን የማረቆና የምስቃን ወረዳዎች ግጭት ሰሞኑን አገርሽቶ ለከፍተኛ ንብረት ውድመትና ለሰው ህይወት ህልፈት ምክንያት መሆኑን ከሁለት ሳምንታት በፊት ቪኦኤ ከአካባቢው ነዋሪዎች ያገኘውን 10 ሰዎች ተገድሏል የሚልና የጉራጌ ዞን መንግስት ደግሞ እኔ የማውቀው 6 ሰዎች መሞታቸው ነው የሚለውን መረጃ ጠቅሶ ነገር ግን ከክልሉ መንግስት የተጣራ መረጃ ማለት እንዳልተቻለ ገልጦ መዘገቡ ይታወቃል። አሁንም ቢሆን በውል የተገደሉ የተፈናቀሉና የደረሰውን የንብረት ውድመት የሚያሳይ ተጨባጭ መረጃ አልተገኘም። ኮሚሽነር ነቢዩ ጉዳዩ በምርመራ ላይ መሆኑን ጠቅሰው የተገደሉ ሰዎችን ቁጥር ከመግለጽ ተቆጥበዋል። ነገር ግን ግጭት ፈጥሯል ያላቸው ግለሰቦች ተይዘው ምርመራ የተደረገባቸው እንደሆነ አስታውቀዋል። ወንጀል መከላከልና የአስቸኳይ ጊዜ አዋጅን የማስፈጸም ስራ እየሰራ ነው የተባለው ከ4000 የሚበልጥ የክልሉ ፖሊስ ኮሚሽን አባላት ከመደበኛ ስራቸው በተጨማሪ የደም እጥረት ለመቅረፍ ደም የመለገስና በኮሮና ቫይረስ ወረርሽኝ ምክንያት ለማህበራዊ ቀውስ ለተጋለጡ ዜጎች የሚሆን ድጋፍ አድርጓል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
መቀመጫውን በድሬዳዋ ያደረገው የኢሳ ጎሳ ኡጋዛዊ ምክር ቤት በድሬዳዋ አስተዳደርና በአስተዳደሩ በሚሰሩ የፌዴራል ተቋማት ላይ ቅሬታ አለኝ ይላል። የኡጋዛዊ ምክር ቤት አባላት ዛሬ በሰጡት ጋዜጣዊ መግለጫ ኮንትሮባንድን ለመከላከል በሚል የንጹሐን ሕይወት እያለፈ ነው ሲል፣ የማጣራቱ ሂደትም አስቀድሞ ቃል በተገባው መሰረት እየሄደ አለመሆኑን፣ የመከላከያ ሰራዊት ያለ አስተዳደሩ እውቅና ሕገወጥ ናቸው ያላቸውን የግለሰብ ቤቶች ማፍረሱን፣ በድሬዳዋ በሚገኙ የፌዴራል ተቋማት የሶማሌ አመራሮች አለመኖር መኖራቸውንና በአስተዳደሩ በኢንቨስትመንት ስም የሚሰጡ መሬቶች የሶማሊያ አርሶና አርብቶ አደሮችን ተጠቃሚ ያላደረጉ ናቸው ሲል ዘርዝረዋል። የፌዴራል አቃቤ ሕግ የድሬዳዋ ቅርንጫፍ በበኩሉ ከኮንትሮባንድ ጋር በተያያዘ የተፈጸመውን ግድያና ተያያዥ አይመራም ብሏል። አዲስ ቸኮል ዝርዝሩን ይዟል።
ከድሬዳዋ እስከ ጅቡቲ በተዘረጋው ሰሜናዊ የሶማሌ ክልልና በጅቡቲ ውስጥ አብላጫውን ቁጥር የሚይዙት የኢሳ ጎሳ ኡጋዛዊ ምክር ቤት አባላት በዛሬው ዕለት ለጋዜጠኞች በሰጡት መግለጫ የኮንትሮባንድ እንቅስቃሴ ለመከላከል በሚወሰዱ እርምጃዎች የንጹሃን ሞት ተደጋግሟል ሲሉ ተችተዋል። የኡጋዛዊ ምክር ቤቱ አባል የሆኑት አቶ መሐመድ አቡ ሙሳ ጌሌ
ድሬዳዋ ላይ በተለይ በሶማሌው ብሔር ብዙ ችግሮች ናቸው የሚከሰቱት። የሰው ህይወት በጣም ክቡር ነው። ዝም ብሎ በአሊባሌ የጠፋ የማይጠየቅበት ሁኔታ አለ። አንደኛ ነገር የህግ በላለበት ሰው የገደለ በህግ መጠየቅ አለበት። በኮንትራባንድ ስም የሚደረገው እፍታዊና ህግ ውጭ የሆኑ አሰራሮች ደግሞ በጣም ያሳስቡናል። ለምሳሌ ኮንትራባንድ ይያዛል ይባላል። እኛ እንደምናውቀው ኮንትራባንድ በውጭ ነው መያዝ ያለበት፣ ከተማ ውስጥ መያዝ አይቻልም። አዋጁ የሚለው በከተማ ውስጥም በውጭ መያዝ ይቻላል ነው። ከተማ ውስጥ ሲሆን አግባብ ባለው መልኩ ነው መያዝ የሚቻለው። አንደኛ ነገር ወደዛ ከመሄዳቸው በፊት ለአስተዳደሩ ማስታወቅ አለባቸው፣ ለፖሊስ ኮሚሽነሩ ማስታወቅ አለባቸው፣ ለጸጥታና ለፍትህ አካል ማስታወቅ አለባቸው። ከዛ ከሰፈሩ ደግሞ ታዛቢ ሽማግሌዎች፣ ምናልባት ከኮንትሮባንዱ ውጭ ሌላ የተዘረፈ ወይም የሚበላሽ ንብረት ካለ እነዛ ሰዎች መስካሪ እንዲሆኑ ነው። ያ ባልተደረገበት ዝም ብለው ተደብቀው በመሄድ ያ ክስተት የሚፈጠረው ሰው ይገደላል።
ድርጊቱ የተፈጸመለት ማለትም ሚያዝያ 24 ቀን በ09 ቀበሌ አዲሱ ኬላ በተባለው አካባቢ አንድ ሰው ተገድሎ አራት ሰዎች ስለቆሰሉበት የጸረ ኮንትሮባንድ ዘመቻ የድሬዳዋ አስተዳደር ባወጣው መግለጫ ከፌዴራል ፖሊስ፣ ከድሬዳዋ አስተዳደር ፖሊስና ከፌዴራል አቃቤ ሕግ የተወጣጣ ቡድን ተዋቅሮ ወደ ስራ መግባቱን አስታውቆ ነበር። በዚህ ኮሚቴ ውስጥ የኢሳ ጎሳ ኡጋዛዊ ምክር ቤትን ወክለን ተካተን ነበር የሚሉት አቶ መሐመድና ባልደረባቸው አቶ አሰዌ ፋራህ የፌዴራል አቃቤ ሕጉ ግን ያላችሁ መረጃ ብቻ ስጡን ነው ያለን፣ ስለ ምርመራው ሂደት የምናውቀው ነገር የለም ብለዋል። በፌዴራል አቃቤ ሕግ የድሬዳዋ ቅርንጫፍ ኃላፊ የሆኑት አቶ ምረቱ ቁምላቸው ለቪኦኤ በሰጡት ቃል ግን ወንጀልን የመመርመር ስራ በተቋም እንጂ በኮሚቴ አይሰራም ብለዋል።
ኮንትሮባንዱም ጋር ተያይዞ ወደ 7.5 ሚሊዮን እንዲሁም ደግሞ ሌሎች የሸቀጥ እቃዎች ቁጥጥር ስር እንደዋሉ እና በዚህ ሂደት ውስጥ ግን የሰው ሕይወት ላይ እንዲሁም አካል ላይ በጸጥታ መዋቅሩ ላይም ጭምር ጉዳት እንደደረሰ መረጃ አጋም ደርሷል። ያንን ለማጣራት በህግ ስልጣን የተሰጠ አካል የፌዴራል ፖሊስ ደግሞ ከድሬዳዋ ፖሊስም ምርመራ ላይ የሚተማሩ ባለሙያዎች ያሉበት በጠቅላይ አቃቢ ህግ በዋነኝነት የሚመራ የምርመራ ቡድን ተዋቅሮ ወደ ስራ ገብቶ ሁሉን አቀፍ የሆነ ምርመራ እየተከናወነ ያለበት ሁኔታ ነው ያለው። በሚመጣው የምርመራ ውጤት መሰረት ቀጣይ የህግ እርምጃ የሚወሰድ ይሆናል ማለት ነው።
የኡጋዛ ምክር ቤቱ አባላት ከዚህ ባሻገር ቦረን በተባለው አካባቢ የፌዴራል መከላከያ ሰራዊት አስተዳደሩ ሳያውቅ ህገወጥ ናቸው ያላቸው መኖሪያ ቤቶች አፍርሷል፣ ይህም ትክክል አይደለም ብለዋል። ቤቶቹ የፈረሱበት ቦታ አስቀድሞ የመከላከያ ይዞታ የነበረ ነው ስለሚባለው የተጠየቁት የኡጋዛዊ ምክር ቤቱ አባል አቶ አሰዌ ፋራህ ችግሩ ከከተማ አስተዳደሩና ከነዋሪው ጋር በመነጋገር በሰላማዊ መንገድ ሊፈታ ይገባ ነበር ብለዋል። በሌላ በኩል ለኢንቨስትመንት ተብለው የሚሰጡ መሬቶች የመሬቱ ባለቤት የሆነውን አርሶና አርብቶ አደር ተጠቃሚ እያደረጉ አይደለም ብለዋል። በዚህ ረገድ አስቀድሞ በአዲስ አበባና ጅጅጋ ያለ አግባብ የተወሰዱ መሬቶች እየተመለሱ ወይም አርሶ አደሮች ተገቢውን ካሳ እያገኙ ባሉበት ሁኔታ በድሬዳዋ ግን ይህ እየተደረገ አይደለም ብለዋል። ኢንቨስትመንትም ለሽፋን እንጂ አብዛኛውን ጊዜ የመሬት ወረራ ነው እየተካሄደ ያለው ብለዋል። በድሬዳዋ የሚገኙ የፌዴራል ተቋማትን በተመለከተም አስቀድሞ የሀገሪቱ ገዢ ፓርቲ የነበረው ኢህአዴግ አባላት በተሿሚነት ይመሯቸው ነበር ያሉት የኡጋዛ ምክር ቤቱ አባላት ሆኖም ኢህአዴግ ከአጋር ፓርቲዎቹ ጋር ከተዋሃደና የብልጽግና ፓርቲ ከተመሰረተ በኋላ እነኚህ የፌዴራል ተቋማት ላይ የሶማሌ አመራሮች አለመካተታቸው ትክክል አይደለም ብለዋል። በድሬዳዋ የፌዴራል አቃቢ ህግና ተጠሪነቱ ለፌዴራል መንግስት የሆነውን የድሬዳዋ አስተዳደር ፖሊስን ጨምሮ የኤሌክትሪክ አገልግሎት፣ የቤቶች ኮርፖሬሽን ወይም በተለምዶ ኪቢያድ፣ ማዕከላዊ ስታቲክስ፣ ትራንስፖርት ባለስልጣና የመሳሰሉት የፌዴራል ተቋማት ቅርንጫፎች ይገኛሉ። የብልጽግና ቃል አቀባይ አቶ አወሉ አብዲ ስለ ጉዳዩ ያላቸውን አስተያየት እሳቸውን እንዳገኘን ይዘን እንቀርባለን። የድሬዳዋ አስተዳደር አስቀድሞ 60% ኢህአዴግ 40% ደግሞ የሶማሌ ክልል ገዢ ፓርቲ ሶዴፓ በጣምራ ያስተዳድሩት የነበረ አስተዳደር ሲሆን ፓርቲዎቹ ተዋህደው የብልጽግና ፓርቲ ከተፈጠረ በኋላ ድሬዳዋ ላይ እንደ አንድ ፓርቲ በመንቀሳቀስ ረገድ ውስንነት አለ ብለው የሚተቹ ብዙዎች ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በትግራይ ክልል ወጅራት ወረዳ የባህሪ ጸባ ከተማ የወረዳ ማዕከልነት ጥያቄ ያነሱ ነዋሪዎች በዛሬው ዕለት የተቃውሞ ሰልፍ አካሂደዋል። የአሁኑ ሰልፍ ባለፉት ጥቂት ቀናት ውስጥ ለአራተኛ ጊዜ መሆኑም ተዘግቧል። በክልሉ በሰሜናዊ ምዕራብ ዞን በማይ ሃንሰ ከተማም ተመሳሳይ ጥያቄ ባነሱ ነዋሪዎች ተዘግቶ የሰነበተው የሽረ እንደ ስላሴ ደደቢት መስመር ትናንት መከፈቱ ታውቋል። ጉዳዩን አስመልክቶ ጥያቄ የቀረበለት የተቃዋሚው አረና ትግራይና የክልሉ መንግስት በየበኩላቸው የሰጧቸውን ምላሾች አካቶ የመቀሌው ዘጋቢያችን ሙልጌታ ጽባ ተከታዩን አድርሶናል።
በትግራይ ክልል ባዲሱ የወረዳ ደረጃጀት መሰረት ለምን የወረዳ ማዕከል አልሆንም በማለት በክልሉ በደቡባዊ ምስራቅ ዞን የወጅራት ወረዳ ባህር ጸባ ከተማ ነዋሪዎች በዛሬው ዕለት ለአራተኛ ጊዜ ሰልፍ አካሂዷል። በሰልፉ የተሳተፉ ነዋሪዎች ለአሜሪካ ድምጽ እንደተናገሩት በዛሬው ዕለት ያካሄዱት ሰልፍ ባለፈው አርብ ጀምሮ ለአራተኛ ጊዜ መሆኑን ነው። መንግስት ድምጻችን እንዲሰማ፣ የመገናኛ ብዙሃንም ድምጻችን እንዲያሰሙልን እንጠይቃለን ብለዋል። ምላሽ እስከሚያገኙ ድረስም በሰላማዊ ሰልፍ መጠየቅ እንደሚቀጥል ሉ አስተውቀዋል። ተመሳሳይ ጥያቄ ያላቸው በክልሉ ሰሜን ምዕራባዊ ዞን ማይሃንሰ ከተማ ነዋሪዎች ለ11 ቀናት የሽረንዳ ስላሴ ደደቢት መንገድ መስመር መዝጋታቸው ዘገባ አቅርበን እንደነበረ ይታወሳል። በትናንትናው ዕለት ነዋሪዎቹ ከመንግስት አመራሮች ጋር ውይይት ካካሄዱ በኋላ ጥያቄያቸው እንዲቀጥሉ፣ መንገዱ ግን እንዲከፈት ተስማምተዋል። መንገዱ ትናንት ከቀትር በኋላ መከፈቱንና ከክልል መንግስት ጋር የሚወያዩ ተወካዮችም መምረጣቸው ገልጸዋል። በጉዳዩ ላይ የአረና ሉዓላዊነትና ዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ ህዝብ ለብዙ ጊዜ ጥያቄው ስላልተሰማ የተፈጠረ ነው ብለዋል። በትግራይ ወረዳዎች እንደ አዲስ የማደራጀት ስራ ክፍተቶች ያሉት፣ በዚህ ሂደት የህዝብ ድምጽ እየተሰማ አይደለም በማለት ተናግረዋል።
ትግራይ ያለው የህዝብ እንቅስቃሴ ለአመታት ታፍኖ የቆየ በተለያየ መንገድ ሲገልጸው የቆየ አፈና፣ የህዝብ ጥያቄዎች ትዕግስትን ተማጦ ወደ መንግስትም አቅርቦ ጥያቄውን አቅርቦ ምላሽ በማጣቱ በተለመደው መንገድ መፍትሄ የማያገኝ መሆኑ ተረድቶ ወደ መንገድ መዝጋት፣ ወደ ሰላማዊ ሰልፍ፣ ሌሎች አማራጭ የመጠቀም የደረሰበት ምክንያት የትግራይ ክልል መንግስት የህዝብን ጥያቄ መመለስ ያቃተው ነው እና እንደሚታወቀው በማይሃንሰ ደደቤት ዕዳጋ ህብረት አካባቢ ያለው ህዝብ 11 ቀናት ጥያቄውን አቅርቦ እስካሁን ምላሽ አላገኘም። መንገድ ዘግተዋል፣ ሰላማዊ ሰልፍ አካሂደዋል። የትግራይ መንግስት ምላሽ አልሰጠም። በተመሳሳይ በወጀራት አለ የወረዳነት ጥያቄ፣ የአስተዳዳሪዎች ምደባ ተቃውሞም አለ። መንገድ በመዝጋት ሰላማዊ ሰልፍ በመውጣት በዚህ በኮሮና ቫይረስ በሽታ ባለበት ጊዜ ሪስክ ወስዶ ነው ህብረተሰቡ ሰላማዊ ሰልፍ እየወጣ ያለው እና ከሞት የማይተናነስ ውሳኔ ነው እየወሰነ ያለው ህብረተሰቡ። ይህም በትግራይ ክልል መንግስት ጥያቄዎችን መመለስ አቅም ማጣት የተነሳ ነው።
የመገናኛ ብዙሃን ስለ ጉዳዩ አስቀድመው አልዘገቡትም በማለትም አቶ አምዶም ሚዲያዎች ወቅሰዋል።
በቀኑ 11 ቀን የሆነው 3 ቀን 4 ቀን መቆየት የለባቸውም የሚል እምነት አለን እኛ በተለይኛ ምክንያቱም ህብረተሰቡ 2-3 ቀኖች ያለ ፍትህ መቆየት የለበትም። በሰዓታት ነው መመለስ ያለበት ጥያቄ ነው ያለው ህብረተሰቡ። የኮሚኒኬሽን ቢሮ ምንድን ነው ያለው? ምንም አይነት የህዝብ ተቃውሞ የለም ነው ያለው። የሚገርመው ቴሌቪዥን ትግራይ ግን በዛ ተቃራኒ ከሰዓት ቀን በኋላ ዘግቦታል። ቪኤም እንደዛ ዘግባቸዋል። እና ይህም የሚያሳየው ህብረተሰቡ ጥያቄው ብቻ ሳይሆን ድምፁም እየታፈነ ነው።
አንዳንድ ሚዲያዎች ስለ ጉዳዩ ዘገባ በሚያቀርቡበት ጊዜ እየተጋነነና እንዲሁም እውነትነት የጎደላቸው ሪፖርቶች አቅርበዋል ተብለው እየተተቹ ይገኛሉ። በዚህ ጉዳይ አስተያየታችሁ ምንድን ነው ተብለው አቶ አምዶም ሲጠየቁም በክልሉ ያሉ መገናኛ ብዙሀን ስለ ጉዳዩ በጊዜው ሪፖርት ካላቀረቡ ሌላ አካል ለራሱ ጥቅም አጀንዳ ሊያውለው ይችላል ብለዋል።
የፌዴራል መንግስት ሚዲያዎች ከሰባተኛ ቀን ከስምንተኛ ቀን በኋላ ነው መዘገብ የጀመሩት። ትግራይ ላይ ያላቸው ተደራሽነት የለም ማለት ይቻላል። እኛ እንኳን በሁለተኛ ቀን ጀምረን ነው መዘገብ የጀመርነው። የዚህ ዋነኛ መፍትሄ ቶሎ ብለህ ቀርበህ ህዝብና ሌላው የተቀረበ ህብረተሰብ ትክክለኛ መረጃ እንዲያገኝ ማድረግ ነው ዋናው መፍትሄው እንጂ የትኛውም ፖለቲካ ኃይል ለራሱ ጥቅም ነው ሊያውለው ይችላል። እና ፌዴራል መንግስት ሌላ እየተጠቀመው ነው፣ የትግራይም እየካደ ነው፣ ሌላም ሊያጋንን ይችላል ወይም ለሌላ ሊጠቀም ይችላል። ስለዚህ ዋናው የዚህ መፍትሄ በአግባቡ በሰዓቱ ቶሎ ብሎ የህብረተሰብ ጥያቄ ማስተናገድ፣ ድምጽ ማሰማት ነው ዋና መፍትሄ ብለን ነው የምናምነው።
በጉዳዩ ላይ የትግራይ ክልል አመራሮች ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ነገር ግን የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊ ወይዘሮ ሊያ ካሳም ለክልሉ ቴሌቪዥን ጣቢያ በሰጡት ማብራሪያም በትግራይ ክልል ልማት ለማቀላጠፍና መልካም አስተዳደር ለማስፈን አዲስ የአደረጃጀት ስራ እየተፈጸመ ነው ብለዋል። በዚህም ህዝብ በቅርብ የአስተዳደር አገልግሎት ለማግኘት የሚችልበት አሰራር እየተተገበረ ይገኛል ማለት ገልጸዋል። በሂደቱ የሚያጋጥሙ ችግሮች ለመፍታት ደግሞ ከህዝብ ጋር በመወያየት እየሰራንን ብለዋል።
ለመልካም አስተዳደር ችግሮች በመሰረቱ የሚፈቱ እና ልማትን በቀጣይነት ማረጋገጥ የሚችል አጠቃላይ የትግራይ ሪፎርም የማድረግ ስራ አጠናክረን እየሰራንበት ሁኔታ ነው ያለው። ከነዚህ ውስጥ አምና እንግዲህ አጠቃላይ አገልግሎቱን ቀበሌ ላይ መሆን ስላለበት የመልካም አስተዳደር ችግሮችም መፈታት ካለበት ቀበሌ ላይ ነው። ልማት መምጣት ካለበትም የሚጀምረው ከቀበሌ ነው። ስለዚህ ቀበሌ ላይ በእያንዳንዱ ቀበሌዎች አጠቃላይ አራት አራት ቋሚ አመራሮች ደሞዝ መድቦ እያሰራ ነው ያለው። ሌላው የወረዳ አስተዳደሮች አደረጃጀቶች እንዳዲስ ዳግማ አደረጃጀት የተደረገበት ሁኔታ አለ። ከዚህ ቀደም ከተሞችና ወረዳዎች የገጠር ወረዳዎች ወደ 52 የሚሆኑበት ሁኔታ ነበረ። ከአምና ጀምሮ በምሁራን ጥናት ተጠንቶ አሁን ባለው ተጨባጭ ሁኔታ ወደ 94 የከተማና የገጠር ወረዳዎች ይሆንበት አለ። እነዚህ አደረጃጀቶች በህዝብ ተሳትፎ ተግባራዊ ለማድረግ ሰፊ ርብርብ ባደረግንበት ሁኔታ ነው ያለው። ሌላው ውጤት ያመጣንበት ህዝቡ የስልጣን ባለቤት መሆኑን ማሳያ የሆነው በወረዳ በዞን ያሉ አመራሮች ራሳቸው እንዲመርጡ ህዝባችን የሚፈልገው ከድህነት የመላቀቅ ከድህነት አረንቋ የማውጣት ሂደትም የመንግስት ኃላፊነት ነው። ህዝቡም ይህንን ይፈልጋል። ስለዚህ ይህንን ፍጥነቱን የማሳደግና ቀጣይ ልማትን የማረጋገጥ ሂደቶችን ግን ችግሮችን ከመፍታት አኳያ የሚታዩ እዛም የሚታዩ ችግሮች ደግሞ ከህዝባችን ጎን በመሆን ምንፈታቸው ነው የሚሆነው የሚለውን ነገር ማየት ተገቢ ነው።
ወይዘሮ ሊያ በንግግራቸው በዚህ ሳምንት መገናኛ ብዙሀን ትግራይ ላይ ዘመቻ ከፍተዋል በማለት ወቅሰዋል። ይህ ደግሞ በምርጫ ጉዳይና እንዲሁም የህዳሴ ግድብ ግንባታ ሂደት ያሉት አጀንዳዎች ሆን ተብሎ ለመቀየር ነው ብለዋል። በተጨማሪም ትግራይ የትርምስ ማዕከል ለማድረግ የተጠነሰሰ ሴራ ነው፣ ሊቆም ይገባል በማለትም ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ሙልጌታ ለዘገባው አመሰግናለሁ። አሁን ወደ ዓለም አቀፍ የዜና ዘገባዎች ነው የምንሻገረው። በኮሮና ቫይረስ ወረርሽኝ ሳቢያ መተዳደሪያ ገቢያቸው ላይ ተጽዕኖ የደረሰባቸው በአፍሪካ ቀንድና በታላላቅ ሐይቆች አካባቢ በሚገኙ ከተሞች ውስጥ የሚኖሩ በመቶ ሺዎች የሚቆጠሩ ስደተኞች ተስፋ ወደ መቁረጥ እያመሩ ናቸው ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ባወጣው መግለጫ አመለከተ። ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ዝርዝር ጽዮን ግርማ ታቀርበዋለች።
የኮሮና ቫይረስ ስርጭትን ለመግታት በመንግስታት በተላለፉት የእንቅስቃሴ ገደቦች መመሪያና የሰዓት እላፊ ውሳኔዎች ምክንያት በከተማ የሚኖሩ ስደተኞች መሰረታዊ ፍላጎታቸውን ማሟላት ባለመቻላቸው በከፍተኛ ሁኔታ ተጎጂ መሆናቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR አስታወቀ። የድርጅቱ ቃል አቀባይ ቻርሊ ያክስሊ ለአሜሪካ ድምጽ ስለ ሁኔታው ሲናገሩ እነዚህ በከተማ ውስጥ የሚገኙ ስደተኞች ራሳቸውን ለማዳን ሲሉ ለከፍተኛ እዳ መዳረጋቸውን ተናግረዋል። እንደ ወሲብ ንግድ ወይም የህፃናትን ጉልበት ለብዝበዛ ወደሚዳርጉ ተስፋ አስቆራጭ ውሳኔዎችም ሊያመሩ ይችላሉ ሲሉ አስጠንቅቀዋል።
Urban refugees are facing job losses as businesses are forced to downsize or close due to COVID-19 restrictions. And many were daily wage workers or worked in the informal.
የኮሮናቫይረስ ስርጭትን ለመግታት የተወሰዱ ባሉ እርምጃዎች የንግድ ተቋማት እንደሚኖሩ ስደተኞች ከየስራቸው ተፈናቅለዋል። አብዛኞቹ ስደተኞች በቀን ስራና መደበኛ ባልሆኑ የንግድ ዘርፎች ተሰማርተው የነበሩ በመሆናቸው ወረርሽኙ ከመከሰቱ በፊት ኑሯቸው ከጆዳፍ ነበር። አብዛኞቹ የከተማ ነዋሪ ስደተኞች ደግሞ በጣም በተጨናነቁና ጽላታቸው ባልተጠበቀ አካባቢዎች የሚኖሩ በመሆናቸው ለቫይረሱ ስርጭት በጣም ተጋላጭ ናቸው።
ቃል አቀባዩ ቻርሊ ያክስሊ አያይዘው በኬንያ ዋና ከተማ ናይሮቢ ውስጥ የሚኖሩ በሺዎች የሚቆጠሩ ስደተኞች በቆሸሹና በቂ የሆነ የንጹህ ውሃ አቅርቦት በሌለበት አካባቢዎች የሚኖሩ በመሆናቸው በየጊዜው እጃቸውን መታጠብ አይችሉም ብለዋል። በአፍሪካ ቀንድና በተላላቅ ሐይቆች አካባቢ የሚገኙ መንግስታት ለኮቪድ-19 ምላሽ ያወጡት እቅድ ስደተኞችን ያካተተ መሆኑን ያስታወሱት ቃል አቀባዩ በዚህም ምክንያት እነዚህ ስደተኞች ከዜጎች እኩል ምርመራና ሕክምና ማግኘት ይችላሉ ብለዋል።
So our call today is for governments to also ensure that refugees are included in social safety nets so that they are able to access welfare support payments so that they are able to get.
ስለዚህ ዛሬ ለመንግስታት የምናቀርበው ጥሪ እነዚህን የከተማ ነዋሪ ስደተኞች በዝቅተኛ የኑሮ ደረጃ ላይ ያሉ ዜጎቻቸውን በሚደግፉባቸው የሴፍቲ ኔት ፕሮግራሞች ውስጥ እንዲያቀፋቸው ነው። ይህም ለመኖር የሚያስፈልጋቸውን መሰረታዊ ነገር የሚያሟሉበት የርዳታ ገንዘብ እንዲያገኙ፣ የቤት ኪራይ እንዲከፍሉ፣ መጠለያ እንዲኖራቸውና ምግብም መግዛት እንዲችሉ ለማድረግ ነው።
UNHCR እንደሚለው በወረሽኙ ምክንያት ምግብ ወደ አገር ውስጥ ማስገባት አዳጋች በመሆኑ ምክንያት የምግብ ዋጋ እንዲጨምር አድርጓል። በተጨማሪም በኢትዮጵያ፣ በኬንያና በሶማሊያ የተዛመተው ያንበጣ መንጋ እያደረሰ ባለው የሰብል ውድመት ምክንያት ረሃብ ሊከሰት ድህነትም ሊስፋፋ ይችላል የሚል ከፍተኛ ስጋት አለ። ይህ በቀጠናው ላይ በከፍተኛ ሁኔታ ያሽቆለቆለ የሚገኘው ችግር የባሰ ደረጃ ከመድረሱ በፊት የህይወት አድን እርዳታዎችን ለማድረግ 126 ሚሊዮን ዶላር እንደሚያስፈልገው ድርጅቱ ገልጿል። ለዚህ እርዳታም ዓለም አቀፉ ማህበረሰብ እንዲረባረብና የእርዳታ እጁን እንዲዘረጋ ጠይቋል።
ሲዮንን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ስርጭታችን እንገባለን። በአዲስ አበባው የጥቁር አንበሳ ሆስፒታል በኮቪድ-19 ሳቢያ ህይወታቸው ያለፈውን ታማሚ ሲያክሙ የነበሩ የህክምና ባለሙያዎች በተደረገላቸው ምርመራ ከቫይረሱ ነጻ መሆናቸው ተረጋገጠ። ራስን ከበሽታው ለመከላከል የሚያግዙ ቁሳቁሶች አስመልክቶ በባለሙያዎቹ ለተነሱት ጥያቄዎች የአሜሪካ ድምጽ አሁንም ከሚመለከታቸው ባለስልጣናትና ክፍሎች መልስ አላገኘም። መልስካቸው አማ ዝርዝሩን ይዟል።
በኮቪድ-19 ምክንያት ከትናንት በስቲያ ህይወታቸው ላለፈው ታማሚ የህክምና እንክብካቤ ሲሰጡ ለነበሩት ከ20 የማያንሱ ባለሙያዎች በተደረገ ምርመራ ከኮቪድ ነጻ መሆናቸው ተረጋገጠ። እነዚህ የጤና ባለሙያዎች ይህ የምርመራ ውጤት እስከታወቀበት ድረስ ያሳለፉትና አሁንም መፍትሄ የሚፈልጉ ችግሮችን በተመለከተ ትላንት በሰፊው ዘርዝረዋል። ላለፉት 10 ቀናት ያህል በጥቁር አንበሳ ሆስፒታል ሲታከሙ የነበሩ ታማሚ ህይወታቸው ካለፈ በኋላ ለሟች ህክምና አገልግሎት ሲሰጡ የቆዩት ጥቂት የማይባሉ የጤና ባለሙያዎች ወደ ስራ ሳይገቡ ዋሉ። ከነዚህ የህክምና ባለሙያዎች መካከል ለቪኦኤ ቃላቸውን የሰጡ ሐኪሞች እንደሚሉት ታማሚዋ ቀደም ሲል በሌላ ህመም ምክንያት ወደ ጥቁር አንበሳ ሆስፒታል እንደገቡና በቀደመው የመመራ ውጤታቸው ከኮሮና ቫይረስ ነጻ እንደነበሩ የሚያመለክት ነበር። ይሁንና ህመማቸው እየባሰ ሲሄድ በተደረገው ምርመራ ኮቪድ-19 እንዳለባቸው ታውቆ ህይወታቸው አልፏል። ይህን መረጃ መሰረት በማድረግም ከ20 የማያንሱ ለታማሚዋ አገልግሎት ሲሰጡ የነበሩ የጤና ባለሙያዎች ከማረዳ ጀምረው የማግለል አገልግሎት እንዲሰጣቸው በመጠየቅ ለጊዜው ራሳቸውን በጥንቃቄ አግለው በሆስፒታሉ ግቢ እንደሚገኙ ለቪኦኤ ተናግረዋል። ከሐኪሞቹ መካከል ዶክተር ዮሐንስ ሳምራት የባለሙያዎቹ እርምጃ አብራርቷል።
መጀመሪያ ውጤታቸው ፖዚቲቭ እንደሆነ ስናቀው ያመለከት ነው ወደ ኮኦርዲኔተሮቻችን ከማለፋቸው በፊት። ነገር ግን የተደረገው ነገር የእኛ ምርመራ ሳምፕል መውሰድ እና ውጤቱን ጠብቅ ከማለት ውጭ ወደ ለይቶ ማቆያ ክፍል አልወሰዱ ነው።
ዶክተር ጓዴ ተዋበ በበኩሉ ሁኔታውን እንዲህ ያስረዳል።
እንደነገርኩ 9-10 ቀን ነው የቆየችው። በቀጣሚውን በተዘዋዋሪ ብዙ ሐኪሞች ሲያክሟት ሲንከባከቧት ነበረ። ከዛ ውጤቱ ከመጣ በኋላ እኛም ያው ሪስክ ስላለን ራሳችን ኳራንቲን ማድረግ አለብን፣ ቤተሰብ ሂደን መበከል የለብንም፣ ሆስፒታሉ የሚሆን መንግስት የማድረግ ያለበትን ነገር ተጠቅሞ ኳራንቲን እንዲያደርገን እየጠየቅን ነበር። ጥቁር አንበሳ ብዙ ችግሮች አሉበት። በዚህ አሁን በምናወራው ነገር ብዙ ልል አልፈልግም፣ ግን ቢያንስ ፐርሰናል ፕሮቴክቲቭ ኢኩዊፕመንት የሚባሉ ነገሮች አሉ። እነዚህ ማስክ ምናምን የምታያቸው ነገሮች እዚህ ለምን ነው የምታገኛቸው? ግላቭ ለምን ነው የምታገኘው? በቃ በታምር ማለት ብዙ ነገሮች ስለሌሉ ቢያንስ እነሱ ነገሮች ብንጠቀም ቢዘንም ምንም እንትን አይደለም። ይህን ያህል አምነንበት ነው እንደሚይዘኝ አውቃለሁ፣ ግን ኢምፕሮፐርሊ ሳክም ቢዘኝ ግን ትንሽ ሊሰማኝ ይችላል።
ትከላከለው ስትችል ይህን ነገር አለመቻልህ ያሳዝናል።
አዎ ምላሁን ግላቭ እያስገዛን ነው ከውጭ የምንጠቀመው ማለት ነው። እንግዲህ ግላቭ ገዝቶ እስከሚመጣ አንድ ፔሸንት ብዙ ክሪቲካል ሊሆን ይችላል፣ ብዙ ነገሮች ሊከሰቱ ይችላሉ። ያኔ አንተ ዝም ብለህ ልትነካ ትችላለህ፣ ሰውን እናያስችልህም። እና ከዚህ አንጻር ይሄ ሚዲያ ላይ የሚወራው ነገር እዚህ መሬት ላይ የለም። ቲፒ ምናምን የሚባለው ነገር የለም። እና መንግስት ይህን ችግር መጥቶ ማይቱም ያለውን ነገር መሬት ላይ ያለውን ነገር ተደርቶ ቢያሟላልን ደስተናል።
ዶክተር ህሊና ደሳለኝም አለ ስለምትለው ችግር ታብራራለች።
እዚህ በጣም አስቸጋሪ ነው። ብታይ የሆነ ልብስ የለን ምን የለን ግላብ ራሱ ለምነን ነው የሚሰጠን። ከዛ ለቀን ተብሎ 5 ፍሬ 6 ፍሬ ምናምን ይሰጠሃል። በጣጣዋ ስትገባ መሀል ላይ ካለቀበት ፔሸንቶቹ ግዛትል ና በፕሪስክሪፕሽን ጥፈት እነሱ ገዝተው እስከሚያመጡ ድረስ ፔሸንት የሆነ ነገር ቢሆን መቼም ላሳትለውም። ሲሰቃይ እያየህ ና በእጃችን እንነካለን ምናምን ይሄ ነገር አለ። ማስክም ደግሞ ይህን 95 ማስክ በራሳችን እየገዛ ና ምን ነው የምንጠቀመው እንጂ እዚህ የሚሰጠ ሰርቲካል ማስክ ነው። እሱም እንዴ ነው የሚሰጠ በቀን ነዴላ ምሳሌ ልጅ አለ ቤተሰቦች አሉኝ። ከዚህ ሲሄድ ያለ ግላቢ ነው ከቶ ፔሸንቶች ስንት ሊሆኑ ይችላሉ። በቤት በቃ በስጋት ነው የሚሄደው። ሄጄ ልጅ ማቀፍና መሳም በጣም እየተሳቀፍኩ ነው ማቅፈው ምንም ምለው።
የጥቁር አንበሳ ሆስፒታል ሜዲካል ዳይሬክተር ዶክተር ዳዊት ወንድማገኝ በበኩላቸው በኮቪድ-19 ምክንያት በአንድ ወይንም በሌላ ሆስፒታል ሊፈጠሩ የሚችሉ ከባድ ችግሮች እንዳሉ ያስገነዝባሉ። ይሁንና በመላው የሀገሪቱ የሕክምና አገልግሎት ስርዓት በዚህ ረገድ ሀገሪቱ ባላት የሰውና የቁሳቁስ ሀብት አኳያ ያለውን ሁኔታ ማጤን ያስፈልጋል ይላሉ። በጥቁር አንበሳ ሆስፒታል ውስጥ የተከሰተውን ችግሩን ለመፍታት እየተደረገ ነው ያሉትን ጥረት ገልጸዋል። የማግለል አገልግሎት ለመፍጠት ምቹ ሁኔታ ለመፍጠር የተደረገውን ጥረት በማስረዳት
አይ ፋሲሊቴት ማድረግ የምንችለውን ያህልማ እናደርጋለን ሁሉ ጊዜ። ከዛ ውጭ ግን ተቋማት አይሶሌት አድርገው ሁሉንም ሰው እነሱ ያስቀምጡ ከተባለ የማስቀመጫ ቦታም አይኖራቸው፣ ወደ ናሽናል ፕሮሰሱ ነው የሚሄደው።
ይህንን ታዲያ የእናንተ ባጋጠማችሁ ሁኔታ አድርጋችኋል? ይህንን
አዎ፣ እኛውን እኮ ማለት ሌሊቱን ሙሉ ሳንተኛ ያደር ነው ማኛ ነው ከአንተኛ ያደር ነው። አልጋ 28 ሰው ነበር አይሶሌት መደረግ ያለበት። የተገኘው ሆቴል 11 ሰው ነው። 11 ሰዎች እንደሄዱ ለማድረግ ምን ለማድረግ ስንሱማ ፋሲሊቲ ስናደርግ እሱ ስራችን ነው።
የሆስፒታሉ ዲሬክተር አክለውም የሀገሪቱ ሕክምና አገልግሎት ስርዓት የገባበትን አስቸጋሪ ሁኔታ በትክክል በመገንዘብና ተባብሮ ችግሩን ለመፍታት በሚደረግ ጥረት ላይ ማተኮር አለብን ይላሉ።
ኮቪድ በማያክሙ ሆስፒታሎች ያሉ ጤና ባለሙያዎች ያላቸው ተጋላጭነት ኮቪድ ከሚታከምበት የባሰ የሚሆንበት አጋጣሚ ሊፈጠር ይችላል። የጤና ስርዓቱን ያሰጋዋል። ለምን መሰሎት የሚያሰጋው? አሁን አንድ አይሲዩ ውስጥ አሁን እኛ ኢንቴንሲቭ ኬር ዩኒት ውስጥ ነው አንድ ፖዘቲቭ የተገኘ። እዛ ውስጥ የሚሰሩ 60-70 ሰራተኞች ሊኖሩ ይችላሉ። አንድ ሰው ሲገኝ እነዚህ 60-70 ሰራተኞችን ማስመርመርና ውጤታቸው እስኪታወቅ አይሶሌት ማድረግ ያስፈልጋል። ሌሎች ጽኑ ህሙማን ህክምና የሚያስፈልጋቸው ሰዎች እዛው መታከም ያለባቸው ደግሞ አለ። እነዚህ 60-70 ሰው በአንዴ ከሲስተሙ ስናወጣ በጣም ከፍተኛ የሆነ ውጥረት ይፈጥርበታል። ስርዓቱ ላይ ከፍተኛ የሆነ ውጥረት ይፈጥርበታል። ከድንገተኛ አሁን ለምሳሌ ድንገተኛ 70-80 ሰው ይሰራል። አንድ ሰው ሲገኝ ያ ሁሉ ሰው አይሶሌት ተደርጎ ይወጣል። እና በጣም ለቁ ትልቁ ራስ ምታታችን ለኛ ይሄ ነው። እንዴት አድርገን ነው ቋሚ ስራ፣ ምክንያቱም ቋሚ ስራው ነው መቀጠል ያለበት። በቋሚ ስራው ምክንያት የሚጎዱ የሚሞቱ ብዙ ወገኖቻችን ስላሉ አሁን ቋሚ ስራውን ለማስቀጠል ሆስፒታሎች ውስጥ የታመመ ሰው በሚገኝበት ጊዜ ጤና ባለሙያዎች በብዛት መመርመር ስላለባቸው እና ራሳቸውን አይሶሌት ማድረግ ስላለባቸው እንዴት ነው ስራው የሚቀጥለው? አምን ከዚህኛው ጋር አብረን ስናስቀምጠው የትኛው ነው ቅድሚያ? ምንድን ነው የሚሆነው? ለምሳሌ እኔንም የሚያሳስበኝ ሁሉም ሰራተኛ ደንግጦ የዛ ሰዓት ባይሰራ ህመም ላይ ህክምና ላይ ያሉት ሌሎች ሰዎች ምን ይሆን? ተባብረን የጤና ባለሙያዎች ሙሉ በሙሉ ፕሮቴክት የሚደረጉበት ጥበቃ የሚደረግበት መንገድ ምንድን ነው የሚለው።
የመገለል አገልግሎት እንዲሰጣቸው የጠየቁት የህክምና ባለሙያዎችም ይህንን የሳቱት አይመስሉም። ይሁንና የግል ተጋላጭነትን ለመከላከል የሚያስችሉ ቁሳቁሶችን ለባለሙያዎቹ ለማሟላት የሚደረገው ጥረት በቂ እንዳልሆነ አበክረው ይገልጻሉ። ዶክተር ጓዴታውም ይህን አስተያየት ሰጥቷል።
አሁን የተጋለጡ ሐኪሞች ኢሊ ኳራንታይን ወይም አይዞሌት መሆን ካለባቸው አይዞሌቱ ነው። ሌሎቹም ደግሞ እነዚህ ኮንታክት የሌላቸው ደግሞ በቂ የሆነ ፒፒ ወይም ፐርሰናል ፕሮቴክቲቭ ኢኩመንቶች እንዲሟሉላቸው ፌስ ማስክ፣ ጎግሎችም፣ ግላብ ምናምን የሚባሉ ነገሮች ግብአቶቹ በቶሎ እንዲስተካከሉላቸው ነው መጠይቀው።
ጉዳዩ በቀጥታ ለሚመለከታቸው በጤና ሚኒስቴር ለሕክምና አገልግሎት ዘርፍና በህብረተሰብ ጤና ምርምር ተቋም ለኢንሲደንት ዘርፍ ኃላፊዎች ለተነሱ ችግሮችና ጉዳዮች ምላሽ እንዲሰጡ ትናንትና ዛሬ በተደጋጋሚ ቪኦኤ ላቀረበው የስልክ ጥሪም ሆነ አጭር የጽሑፍ መልእክቶች ምላሽ አላገኘም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃል ለዘገባው አመሰግናለሁ። ኮቪድና ስደተኞችን ወደሚመለከት ሌላ ርዕስ ነው የምናልፈው። ቱርክ የሚገኙት አብዛኞቹ ሶሪያውያን የሆኑባቸው ስደተኞች ኮሮና ቫይረስን መዛመት ለመከላከል ሲባል በተደነገገው በእንቅስቃሴዎች ላይ የተጣለ ገደብ ሳቢያ ከስራ መፈናቀላቸው ተዘገበ። ሶሪያውያኑ ስደተኞች በአገራቸው ሳሉ የቦምብ ድብደባና የሚዘንበውን ጥይት በመሸሽ ከቤታቸው ይደበቁ እንደነበር፣ አሁን ደግሞ በቫይረሱ ስጋት እንዲሁ በመኖሪያ ቤት ከረሃብ አደጋ ላይ መውደቃቸውን መናገራቸውን ገልጣ የአሜሪካ ድምጽ ዘጋቢ ሄዘር መርዶክ ከኢስታንቡል የላከችውን ዘገባ አድርሳናለች። አዳነች ፍሳዬ ታቀርበዋለች።
ማይክ ዊልሰን ከቴክሳስ ክፍለ ግዛት የኮሮና ቫይረስ መዛመት በርትቶባት ወደነበረችው ኒውዮርክ ከተማ ሄደው ሲያገለግሉ ቆይተዋል። ባለፈው ወር በኒውዮርክ ከተማ ሜዳ ላይ ተመስርቶ በነበረው ጊዜያዊ ሐኪም ቤት ውስጥ የሕክምና ስራ አስኪያጅ ሆነው አገልግለዋል። አሁን ግን ወደ ቴክሳስ ተመልሰው ስራ አጥ መሆናቸው ታውቋል። ባለፈው ሚያዝያ ወር በኒውዮርኩ የመስክ ሆስፒታል ለአምስት ሳምንታት ያህል ካለምንም እረፍት ይሰሩ በነበረበት ወቅት ለአሜሪካ ድምፅ ተናግረው ነበር።
ዛሬ 22ኛ ቀኔ ነው። በቀን ለ14 ሰዓታት ያህል ያለምንም እረፍት እየሰራሁ ነው።
በኒውዮርክ ከተማ የነበረው የኮሮና ቫይረስ መዛመት ከቀነሰ በኋላ በቴክሳስ ወደ ነበረው የሆስፒታል ስራቸው ሲመለሱ ስራቸውን አጡ። ለምን የሚለውን ጥያቄ ዊልሰን ያብራራሉ።
ለምርመራ የሚመጡ ታካሚዎች ቁጥር በመመናመኑ ሐኪሞች አያስፈልጓቸውም። ስለሆነም በመላ ሀገሪቱ ሐኪሞችና ነርሶች ከስራ እንዲወጡ ተደርጓል።
የወረርሽኙ መዛመት መጠን ከፍተኛ ደረጃ ላይ ደርሶ በነበረበት ሚያዝያ ወር ላይ የአሜሪካ የግል የጤና ጥበቃ ኢንዱስትሪ 1.4 ሚሊዮን የሚሆኑ ሰራተኞችን ከስራ ውጭ እንዲሆን አድርጓል። ወረርሽኙ ሲዛመት ለቫይረሱ በሽተኞች ቦታ ለመልቀቅ ሲባል ሆስፒታሎቹ ብዙ ገንዘብ የሚያስገኙላቸውን የቀዶ ሕክምናዎችን ሰረዙ። በፊትም ቢሆን የገንዘብ እጥረት የነበረባቸው አነስተኛ ሆስፒታሎች ደግሞ ቁልቁል ተገፉ። አሜሪካውያን የኮቪድ-19 በሽተኞች ባሉበት ሆስፒታል ሄደው መታከም ስለሚሰጉ የአስቸኳይ ጊዜ ሕክምና ቦታዎች በጣም ቀነሱ። ዶክተር ሩቺታ ጋንዲ አንዲት ስትሮክ የገጠማቸው በጊዜው ለመድረስ ያልቻሉ በሽተኛን አክመዋል።
ይኸው የረጋው ደም ይታየናል። ደግሞ በጣም ብዙ ነው። ህመምተኛዋ የአንጎል ደም መፍሰስ እንደደረሰባቸው በ24 ሰዓታት ውስጥ መጥተው ቢሆን ኖሮ የረጋውን ደም ልንጠርግላቸው እንችል ነበር የሚል ስሜት አለኝ።
በሽተኞች ወደ አስቸኳይ የህክምና ቦታዎች መሄድ በማቆማቸው ገቢ ቀንሷል። ስለሆነም ሆስፒታሎች የህክምና ስራቸውን ለመቀነስ ተገደዋል። አንዳንድ በገጠር አካባቢ ባሉ ሆስፒታሎች የሚገኙ የአስቸኳይ ጊዜ ሐኪም ቤቶች አንድ ወይም ሁለት ሐኪሞች ብቻ እንደቀሯቸው ታውቋል። 23,000 የሚሆኑ የአስቸኳይ ህክምና ሐኪሞች ቡድንን የመሰረቱት ዶክተር ኬ ሙዲ አባሎቻቸው ማሰላጫዎቻቸው በቂ ሰራተኞች የሏቸውም ቢሉ ከስራ ሊባረሩ እንደሚችሉ ገልጸዋል።
ሆስፒታሉ አካባቢ ብዙ መኪናዎች የገቡበት አደጋ ቢደርስ እዚያ የሚሰማሩ በቂ ሰራተኞች ሊኖሩን ይገባል። ህክምና የሚያስፈልጋቸው ሰዎች ቁጥር መቼ ድንገት ሊያሻቀብ እንደሚችል አናውቅም። ድንገተኛ ህክምና መቼ ሊያስፈልግ እንደሚችል ልናውቅ አንችልም። ስለሆነም ምንጊዜም ቢሆን ዝግጁ መሆን ይገባናል።
የአሜሪካ ሆስፒታሎች ምንጊዜም ቢሆን የገንዘብ እጥረት አይለያቸውም። አሁን ግን በባሰ ሁኔታ ላይ ይገኛሉ ብለዋል።
የህክምና ስራ ኢንዱስትሪ ሆኗል። እንደዛ መሆን አይገባውም ነበር። አንድ የሰው ልጅ ሌላውን ሰው የሚንከባከብበት ሙያ ነው መሆን የነበረበት።
የኮሮና ቫይረስ ያደረሰውን ጉዳት ለመደጎም ሲባል ባለፈው መጋቢት ወር ከተመደበው $2 trillion $100 billion የሚሆነው ሆስፒታሎች ያጡትን ገቢ መርጃ እንዲሆን ተመድቧል። ነገር ግን የቴክሳሱን ስራቸውን ትተው በኒውዮርክ ከተማ ለማገልገል የሄዱት ዶክተር ማይክ ዊልሰን የዛ ተጠቃሚ እንዳልሆኑና ስራ ፍለጋ ላይ እንደሚገኙ ተዘግቧል።
አዳነችን አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስላገኙአቸው መደበኛ ሰዎች ይንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው።
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሥ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። Thank you.